Gambino VOA.
ሰላም ጤና ስጥልኝ እንደናምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ጥቅምት 15 2014 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማራ ጋር በመሆን አብራችሁ ዘልቃለሁ። ለዛሬም ልክ እንደተለመደ ሁሉ በሳምንት ውስጥ ከተደመጡ መርሃ ግብሮቻችን መካከል ተደግመው ቢሰሙ ይጠቅማሉ ይበጃሉ ያልናቸውን መራርጠን ይዘንላችኋል። አብራችሁን እንድትሆኑ በአክብሮት እንጋብዛለን። በዚህ ሳምንት ለንጋብዛችሁ የወደድነውና ቀዳሚ ያደረግነው የሐኪም ኪሩቤል የዩቲዩብ ገጽ መስራች የሆነውን ዶክተር ኪሩቤል ተስፋዬ ነው። ዶክተር ኪሩቤል ተስፋዬ ከጅማ ዩኒቨርሲቲ የተመረቀ ሲሆን በባርሴሎና ዩኒቨርሲቲም ከተጀመረ ጥቂት ዓመታትን ያስቆጠረና አዲስና ለየት ያለ ትራንስሌሽናል ሜዲሲን የተሰኘ ዘርፍ አጥንቷል። ከሐኪም ኪሩቤል ጋር ቆይታ አድርጌ ነበር። ቀጥሎ ይሰማል።
ያው ታቀለሽ ብዙ ሰው በኢትዮጵያ ትምህርት ወረቀት ወይ ኳሊፊኬሽን ዲግሪ እናንተ ውጪ ትምህርት ፈልጎ መግባቱ ላይ ብዙ ክሊር የሆነ ኢንፎርሜሽን የለምና ከፍላጎት ያንስቶ ትምህርቱን መፈለጉ ላይ ምናምን ሁሉ ነገር ራሴ ነኝ ያደረኩት። ኤጀንሲ ምናምን ጋር አይድኩኝምና ትምህርቱን መፈለጉ በራሱ ራሱን የቻለ ኤክስፒሪየንስ ነበር። ምን ዶክመንት ያስፈልገኛል፣ ዲግሪውን ኦተንቲኬት ማድረጉ፣ ይሄ ሪኮመንዴሽኖች መጻፍ፣ እንደዚህ አዳዲስ ነገሮች ናቸው ለኛ ዩኒቨርሲቲ ሰምተን ማን ቆነገርና ሱማረጉ በራሱ ራሱን የቻለ ኤክስፒሪየንስ ነው። እዚህ ደግሞ ከመጣሽ በኋላ የትምህርት ስርዓቱ ይለያልና እሱ የራሱን የቻለ ስትኖሪ ደግሞ ራስን ችሎ መኖር እንደ ኢትዮጵያዊ ብዙ ያለመድነ ስራም አለ አይደል? ራስን ማስተዳደር አብስሎ መብላት ምናምን እሱን የቻለ ነው ከአካዳሚክ ነገሩ በተረፈ ማለት ነው። አካዳሚካሊ ግን በጣም ብዙ ነገር ያየሁበት አመት ነው። ከሁሉ በላይ ግን ያምን የነበረውን ምርምር የሚያደርጉ ሆስፒታሎች ነጮች ናቸው በብዛት የሚያደርጉት አይደለ? በሽታዎች ላይ እኛ በምናምናቸው ደረጃ ማለት እኛ አሁን የሆነ በሽታ ሲኖር ነጮች ተመራምሮ ያመጡታል ብለን በምናምነው ደረጃ እነሱ የኛ ችግር ላይ እንደማይመራመሩ የተረዳሁበት አመት ነው በትልቁ። እና ይሄ ነበር ኤክስፒሪየንስ የስባይ ባጭር መስመር ስባቸው።
ጥሩ ነገር ያነሳ ይመስለኛል። እስቲ ምሳሌ ስጠኝ ለሱ።
ምሳሌ እነሱ እጅ ላይ የሚገኝ ብዙ አድቫንስድ የሆኑ የሜዲካል የላብራቶሪ ቴክኒኮች አለ። እሱ ጋር ተያይዞ ነው በሽታው የሚመጣው እና ይለያያል ነው ባጭሩ የበሽታዎቹ አይነት እና ያንን ነገር ለእኛ ሀገር ስቶች እነሱ እጅ ያለውን ቴክኖሎጂ ለእኛ ሀገር ሁን ብለሽ ምርምር ብትሰሪበት ብዙ ለውጥ ያ እኛ ሀገር ለምሳሌ ፊስቱላ የሚባል ችግር አለ። ብዙ ሰው በኢትዮጵያ በዓለም ትልቅ ሆስፒታል የሚገኘው ኢትዮጵያ ውስጥ ነው አይደለ? እሱ ለእኛ ችግር ነው። እሱ ግን አያውቁትም ብልሽ መሳሳት አይሆንብኝም። በዚህ ያንን ደግሞ ሶልቭ ሊያደርግ የሚችል ያው ስቴም ሴል ብልሽ ያው ብዙ ሰው ሊረዳ ይችላል። ስቴም ሴል የሚባል አዳዲስ ቴክኖሎጂዎች አሉ አሁን የመጡ ከአራት ዓመት በፊት ነው አሁን የመጡ እና እነሱ ነገሮች አሁን ለዛ ነገር ብትወስዱ እኛ ጋር ያንን ችግር ይፈቷል። እኛ ግን ቁጭ ብለናል ደግሞ ያንን ችግር ይፈቱልናል እነሱ ብለን እነሱ አሁን ያንን ቴክኖሎጂ የሚጠቀሙበት ኦርጋን ለመቀጠል የተቃጠለ ሰው ለማሻል ወር ደግሞ ስኳር ታማሚ የሆኑ አልሰር ዴቨሎፕ ያደረገ ሰው እንደዚህ አይነት ሰውን ለማከም ነው። ግን ያን ችግር ደግሞ ቶች የኛ ትንሽ ይሄ ነገር ነች እና በጣም በትልቁ ሊፈታልን የሚችሉ ቴክኖሎጂዎች እጃቸው ላይ አሉ በደንብ።
መልካም። ብዙ ተማሪዎች ፒኤችዲ ወይም ደግሞ ሌላ አይነት ነገር ይቀጥላሉ። አንተ ግን ከመቀጠል ይልቅ መመለስን መርጠሃል። ለምን ያንን አደረግ?
ኢትዮጵያ ተመልሼ ነው መስራት የምፈልገው አንደኛ። ሁለተኛ እሱን ለማድረግ የሚያስችለኝ ነገር አላገኘሁም። በዚህ ማለት የእነሱ በሽታዎች ላይ እየሰራሁ እዚህ ፒኤችዲ መስራት እና መቀጠሉ የእኔ አላማዬም አልነበረም እና አንደኛ ለዛ ነው። ሁለተኛ ብዙም ሳላገለግል ነው ኢትዮጵያ ወደ ትምህርት ውስጥ የገባሁት እና ተመልሼ ማገልገል። ሁለተኛ ኮቪድም ጊዜ ላይ ሳላገለግል ነው ያለፈው ትምህርት ላይ ሆኜ እና እሱንም ጊዜ ይፈልገዋለሁ መመለሱን እና በመጨረሻ ደግሞ የተረዳሁት ያንን እኔ የነበሩኝን የመጨረሻ ጥያቄዎች ለመፍታት የሚያደርገኝ ኢትዮጵያ ውስጥ ያለ የምርምር ተቋም መኖር አለበት። ያንን የተረዳሁት አንድ ሰው መማሩ ወደ የተወሰነ ሰው መማሩ ሳይሆን በትክክል የምርምር ተቋም የእኛን ችግሮች የምንፈታበት የምንመራመርበት ተቋም ያስፈልጋል። እሱ ደግሞ በዛ ደረጃ የለን። እሱ ተደማምሮ ነው እዚህ ፒኤችዲን ላለመቀጠል እንትን ያልኩት።
እንግዲህ በኮቪድ ጊዜ አላገለገልኩም ብለሃል፣ ግን በኮቪድ ወቅት ደግሞ ዩቱብ ላይ የራስህን ገጽ ፈጥረህ የተለያዩ መልእክቶችን ስታስተላልፍ ነበር። ከዛም በኋላ ቀጥለህበታልና ይሄ የዩቲዩብ አላማ መመስረቱ ምን ነበር?
ያ የዩቲዩብ እንዳልሽው እኔ አመት ከመናውን በደም ዩቲዩብ ቪዲዮዎች እየሰራሁኝ እየለቀቅኩኝ ነበር። ያም የተወለደው እዚህ ሆኜ ትምህርት ላይ ሆኜ የኛን ዜና የሞተውን ሰው ስታይ እሱም የወልድብሽ ቁጭት አለ ለአገልግል የሚለው። ከዛ ግን ከጀመርኩት በኋላ አሁን ኮቪድ ምረገብ ካለ በኋላ ብዙ ነገር ተረድቻለሁ። በዋናነት ግን እየሰራሁ ልቆየው ያደረገኝ እየለቀቅኩ ልቆየ ያደረገኝ አንቺ በውጭ ሀገር እንደመሆንሽ የምትታዘቢው የማህበረሰቡ የጤና ንቃት አለ፣ የጤና እውቀት ንቃት አለ። ለምሳሌ መንገድ ላይ ውሃ እየጠጣ ውሃ ቦትሉን ይዞ የሚሄድ ሰው ታያለሽ። የሚሮጥ ሰው ታያለሽ ጠዋት ተነስቶ። ወይ ደግሞ ስለ እንቅልፋቸው ማይንድ ፉል ነው ላይ ይህን ያክል ሰዓት መተኛት አለብኝ ሲሉ ታያለሽ። እና እነዚህ ነገሮች የጤና እውቀት መጨመር የአንድ ማህበረሰብ መገለጫዎች ናቸው። ራስን ቴክር ማድረግ እና ብዙ ሰው ብዙ ነገር ማወቅ ይፈልጋል ስለ ጤና። እና እንዳየሽው ቪዲዮቹ ላይ ኮቪድ ብቻ ነገር አይደለም፣ ስለ ሰልፍ ኬር ራስን ስለ መንከባከብ፣ ስለ ጤና፣ ስለ ትምህርት። ምክንያቱም ጤና ስንለው ራሱ ደብሊውኤችኦም ዲፋይን እንዳደረገው የአካል የመንፈስ የማህበረሰብ ጤና ነው። ስለዚህ መንፈሳችን ጤነኛ መሆን አለበት፣ ማህበረሰባችን ጤነኛ መሆን አለበት፣ አካላችን ጤነኛ መሆን አለበት። እና እሱ ደግሞ ብዙ ፓኬጆች ስላሉት ሰውን ለማስተማር አንደኛ ደረጃ እና እኔ ደግሞ ፕሮሰሱንም እንጆ ያደረግኩት እና ማቆሙ አይመስለኝም እየሰራሁት ነው።
አሁን እንግዲህ ወደ ሀገር ቤት ልትመለስ ነው። ስለዚህ ምንድን ነው እሱ ሀሳብ?
በጣም ጥሩ ጥያቄ ነው። እኔንም እያሳሰበኝ ያለ ጥያቄ ነው። እንደምታውቂው ኢትዮጵያ ውስጥ አሁን የሕክምና ባለሙያዎች በጣም ብዙ የስራ አጥ ባለሙያ አለ። ጓደኞቼ ራሱ ቤት የተቀመጡ ብዙ አሉ እና ለእኔ ጋራንቲድ የሆነ ፒኤችዲ ቦታን ትቶ መሄድ በጣም እንትን የሚጠይቅ ውሳኔ ነው የነበረው። እዛ በተለይ ስራ በማይጠብቅብሽ ሁኔታ ላይ አንደኛ ማድረግ የምፈልገው ትምህርቴን መግፋት እፈልጋለሁ። አሁን ደግሞ ከምርምሩ ደግሞ ወደ ሆስፒታል ተመልሼ ሆስፒታል ስፔሻሊቲ መግፋት እፈልጋለሁ። እሱንም ደግሞ ማድረግ የፈለግኩት ከተቻለ የተሻለ ሀገር ማለት በደንብ ደህና ትምህርት የማገኝበት ሀገር ነው። ለእሱ ደግሞ መፈተን ያለብኝ ፈተናዎች አሉ፣ ጊዜ የሚፈጁ አንድ አመት። ቤቱ ታናሽ ልጅ ስለሆንኩ የማሳድገው የምገፋው የምደግፈው ሰውም ስለሌለ የመማር ነፃነቱ አለኝ በቤተሰቤ እና አሁን ሀሳቤም እንደዛ ነው። የመማር ትምህርቴን የመግፋት ነው። ኢትዮጵያ ሄጄ ፈተናዎች አሉ ቅረኝ መፈተን የሚችላቸው እነሱን ተፈትኜ ደግሞ በውስጥ ደዌ መግፋት እፈልጋለሁ ትምህርቴን። ከዛ ግን ጎን ለጎን የማላቆመው በእርግጠኝነት እንዲሁም አሁንም በደንብ ኢንተረስት ዴቨሎፕ እያደረኩት ያለው ነገር ይሄ እንዳልሽው የዩቱብ እና ከዛ ጋር ተገናኝቶ ያለ ሰዎችን ማስተማር የሚለው ነገር በመጽሐፍም ኦልሬዲ ጀመርኩት አለ። በዋናነት ደግሞ ኮርሶችን ለስኳር አሁን አንድ ሰው እርግዝና ሲሆን ለእርግዝና ኮርስ አለ የሚሰጥ እሱ ነው። አንድ ፈርስት ኤድ ታውቂያለሽ፣ ሁሉም ሰው መውሰድ ያለበት ኮርስ ነው እና ያ ትልቅ ጋፕ ነው ማግኘው በእኛ ላይ በተለይ እንደዛ እነሱ ነገሮች ዩቱብን እያሳደግኩኝ ይህን እያደረኩኝ ፈተና ተፈትኜ ደግሞ ለከፍተኛ ትምህርት ደግሞ መግፋት ነው ማስበው።
እሱ ሐኪም ኪሩቤል በጣም ነው የማመሰግነው። ያላነሳሁት ነገር ወይ መጨመር የምትፈልገው ነገር ካለ እባክህ።
አመሰግናለሁኝ እንግዳ ስላደረግሽኝ። ኢትዮጵያዊ ወጣት ሐኪም አንድ ቦታ ላይ ቀርቦ ደግሞ ሳያነሳው ቢቀር በጣም የሚያሳፍር ነገር አለ በዚህ ሰዓት። አንደኛ ምንድን ነው የኢትዮጵያ ተማሪዎች ስራ አጥ፣ አሁን ሐኪሞች ስራ አጥ መሆን በመቶ በመቶ የሎጂስቲክ ወይም ደግሞ የነገሮችን የማቅረብ እና የማስተካከል ችግር ስለሆነ ማንም ይህም ፕሮግራም የሚሰማ ሰው የሚመለከተው አካል ካለ እባካችሁ እነዚህ ልጆች አሁን ሁላችንም የሀገር ተስፋ ናቸው። እነዚህ ልጆች እኔ አብሬ ተምሬ ያሉ ብዙዎቻችን አንደኛ፣ ሁለተኛ፣ ሶስተኛ የምንወጣን ከልጅ ጀምሮ ያደግን እና ስፔሻል ትሪትመንት ይገባቸዋል ሳይሆን እንደ ሀገርም ተስፋ የተባሉትን ነገር ያደረጉ ልጆች ቁጭ ሲሉ ቤት ውስጥ በጣም ይከብዳል። በተለይ በጣም ይከብዳል እና እሱን ነገር ተናግሬ ማለት ፈልጋለሁ።
ስለዚህ ምን ይደረግ?
ብዙ የመፍትሄ ሀሳቦች ይነሳሉ እና እኔ በጣም ደግሞ ማምንበት ትልቁ ነገር እኔም በራሴ አይደንቲፋይ ያደረኩት የችግሩ ምንጭ ሕክምና እንደሌላው ሙያ አይደለም። አንደኛ በዋናነት ምክንያቱም የሰው ልጅ ላይ ነው የሚሰራው። ስፔንም ይሁን እኔ አሁን ከዛ ዓመት ስታንዳርድ አለ፣ የዓለም ስታንዳርድ አለ። ለምሳሌ ሆስፒታሎቻችንም ሶስተኛ ሆስፒታል ተሸሪ ሆስፒታል መባል የማይገባ ሆስፒታል ከሆነ መባል የለበትም። አንድ ሐኪም መባል ከሌለበት መባል የለበትም። ስታንዳርድ ፈተናዎች አሉ፣ ስታንዳርድ ቼክሊስት አለ። አንድን ሆስፒታል ፕራይመሪ ሆስፒታል ስትዩ፣ ወይ ሰከንደሪ ሆስፒታል ስትዩ። ስለዚህ እኔ የምለው በሰዎቹም ላይ በፋሲሊቲዎቻችንም ላይ ያለው ስታንዳርድ መመለስ ከቻለ ምክንያቱም ያንን ናሽናል ስናረግ ቢሮ ያረግ ነው ከዛም አልፈን አሁን ክልላዊ ያረግ ነው እነዛን ነገሮች ስመስጠትና ያንን ኮምፕሮማይዝ ስናረግ ህዝቡም ይቆጣል ባለሙያውም ይቆጣል እና እሱን እንደ አንድ ትልቅ የግረዥም ጊዜ ቅድም ቢሆን እንደ ትልቅ ሶሉሽን የችግሩ መፍትሄ ነው ብዬ አምናለሁ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪ የእሁድ ምሽት መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። ተከታዩ ያደረግነው ዘገባ ደግሞ ከአየር ንብረት ለውጥ ጋር ይያያዛል። የአየር ንብረት ለውጥ ጫና በተለያዩ የኢትዮጵያ ክፍሎች ላይ እየታየ ይገኛል። ስምኝሽ ቆየ በዚህ ዙሪያ ያጠናቀረችው ዘገባ ቀጥሎ ይቀርባል።
የ68 አመቱ አቶ ኒኔ ሆርሲሳ በመስራቅ ሸዋ አዳሚቱሉ ወረዳ ተወልደው ያደጉ ገበሬ ናቸው። በልጅነታቸው የነበረውን አካባቢ ሲያስታውሱም በጥቅጥቅ ደን የተሸፈነና ልዩ የተፈጥሮ ውበት የተላበሰ ከመሆኑ በላይ ዝናብ እንደ ልብ ይጥል ነበር ይላሉ።
ድሮ በጣም ግሪን ኤሪያ ነበር። በጣም ክረምትም ሙሉ በሙሉ ነበር። እዚህ ህዝብ እንኳን ያውቃል ዝናብ አላቆረጥ ብሎ ሲመግሉት ወደ አንድ አካባቢ ላኪ ሄዱና ዝናቡን ከኛ ላይ ቀንሱ ብሎ ሄዱ ያመለከቱበት ጊዜ እስከዛሬ ድረስ ትዝ ይለኛል። የበጋ ወራት ትንሽ ናት። ቢያንስ 5 ወይም ደግሞ 4 አካባቢ ነማኑ የበጋ ወራት ሰዎች ጤና ደግሞ ሰላምና ጤና ብሩ ሰው ታሟዋቂ።
ባለትዳርና የስድስት ልጆች አባት የሆኑት አቶ ኒኔ ያ በልጅነታቸው በደን ተሸፍኖ የሚያውቁት መንደራቸው ተራቁቶ ወደ በረሃማነት መቀየሩ ያሳዝናቸዋል። በተለይ ደግሞ ዝናብ እንደቀድሞ ባለመጣሉ የተለመደውን በቆሎ በቀላሉ እንዳይዘሩ ስላደረጋቸው ቤተሰባቸው ስጋት ላይ መውደቁን ያስረዳሉ።
አይዛንዲና ይሄ አመቱን በሙሉ ይታል ያዘለም ገንድሮ በተለያየ ይታል ሁሉ ግዴ እየቀነሰ ወደ መቀነስ እየተራመደ ይገኛል። ያን የምታይ ክረምት መቀነስ የኑሮ ውድነት የአካባቢ ደን ደስ የሚለው ነገሮች በሙሉ ተቀንሰዋል። አየሩ ራሱን በድሮ የቀዘቀዘ ጤነኛ አይደለም። እየቀነሰ ወደ መቀነስ የሚሄድ ይመስለኛል።
የአየር ንብረት ለውጥ እያስከተለ ያለው የዝናብ መቀነስና የአካባቢ ሙቀት መጨመር አቶ ኒኔ የሚኖሩበት አዳሚ ቱሉ ወረዳን ጨምሮ ምዕራብ አርሲን እንዲሁም የአዋሳን ዙሪያ የሚያካትተው መካከለኛው ስምጥ ሸለቆ ላይ ከፍተኛ ተጽዕኖ እያደረሰ ነው። በተለይ የዝናብ መቀነስ ዋና ያካባቢው የሰብል ምርት የሆነው በቆሎ እንደልብ እንዳይበቅል በማድረጉ ማህበረሰቡ በአጭር ጊዜ የሚደርሱና አነስተኛ ምርት ያላቸውን እህሎች እንዲዘራ እየተገደደ መሆኑን የኢትዮጵያ ስነ ህዝብ ጤናና አካባቢ ጥበቃ ወይም በመጽሐረ ቃሉ ፒኤችኢ ኢትዮጵያ በመባል የሚታወቀው ጥምረት የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ አቶ አበባዮ ካሳይ ነግረውናል።
በፊት ቢያንስ በቆሎ ከ3-4 ወር ድረስ ያልተቆራረጠ ዝናብ ይፈልጋል። አሁን ደግሞ የዝናብ መጠኑ ስለቀነሰ በ2 ወር አካባቢ የሚደርሱ ነገር ግን ምርታማነታቸው አነስተኛ የሆኑ የበቆሎ ዘሮችን ነው አሁን ባለፈው አመትና ዘንድሮ የዘሩት። ስለዚህ በአጭር ጊዜ የሚደርሰውን ፈልገው ሳይሆን ተገደው እንዲዘሩ ሆኗል ማለት ነው። ሌላው ደግሞ መዝራት እንዳለ ሆኖ ወደ ሌላ ሰብል መቀየር፣ ለምሳሌ ብሎቄ፣ ጤፍ እና የመሳሰሉትን። ነገር ግን እነዚህ እህል አይነቶች የበቆሎን ያህል ምርት አይኖራቸውም። ስለዚህ ግብርና ተለያይነት ወይም አግሮ ባይዳይቨርሲቲ የምንለው የሱም አይነት ይቀንሳል ማለት ነው።
ከምርት መቀነስ በተጨማሪ በመካከለኛው ስምጥ ሸለቆ ከዚህ በፊት ታይተው የማያውቁ የአዝርት በሽታዎች መብዛታቸውም ገበሬውን ለከፍተኛ ችግር እንደዳረገው አቶ አበባየው ያስረዳሉ።
በፊት በአካባቢ ላይ በመካከለኛው ስምጥ ሸለቆ ቆላማ አካባቢዎች ላይ የበቆሎ በሽታ ያን ያህል አይታወቅም። ይህን በቆሎ ላይ የተለያዩ ኬሚካሎችን አይረጩም። አሁን ግን የተለያዩ ታዋሲያንና የተለያዩ በሽታዎች መምጣት ጀምረዋል ማለት ነው። ፈንገሶች፣ ዋግ እና የመሳሰሉት። ከዚህ ጋር ተያይዞ አርሶ አደሩ የተለያዩ ፔስቲሳይዶችን ወይም ጸረ ተዋሲያንን ይረጫል። ጸረ ተዋሲያን ደግሞ ብዙ ጊዜ ዋጋቸው ከፍ ያለ ነው። ስለዚህ ለምርት ግብአት የሚያወጣው ወጪ ከበፊቱ በብዙ እጅ ጨምሯል። ይህን ስልሽ ሰው በጣም ትንሽ አድርጎ ሊያስበው ይችላል። 3-4 ራሱ የሚረጭበት ሁኔታ አለ። ስለዚህ ሰፋ ያለ መሬት ያለው አርሶ አደር ለግብአት ወይም ለእነዚህ ጸረ አረምና ጸረ ተዋሲያን ምን ያህል ወጪ ሊያወጣ እንደሚችል ያው መገመት ይቻላል። ምርቱም ቀንሶ ግን ለእነዚህ በሽታዎችና ጸረ ተዋሲያን የሚያወጣው ኮስት ሲጨምር ዞሮ ኔት ኢንካሙ የመቀነስ ሁኔታ አለ ማለት ነው።
አቶኒ ኔ እንደሚሉት ለጸረ ተዋሲያን ከመወጣው ወጪ በተጨማሪ ያፈር መሸርሸር ከግብዘ ወደ ግዜ መሬቱን ለምነት እያሳጣው በመምጣቱ ገበሬው ማዳበሪያ ለመጠቀም ተገድዷል።
ድሮ ማዳበሪያ ማንፈልግ ክረምት ያጠግባል መሬቱ የድሮ አፈርና ያሁኑ አፈር የተለያየ የድሮ አፈር በጣም ሚኒራል እንትን ያለው ነው። ያሁኑ ግን በአመት በማዳበሪያ ተቀጥቶ ወይም ደግሞ ዝናባቸው ተቃጥሎ አፈሩ ራሱ ተቀይሯል እና ምርት እንደ ድሮ አይደለም እና
የአየር ንብረት ለውጥ ባስከተለው የዝናብ እጥረት ምክንያት በአዳሚ ቱሉ ወረዳ ብቻ በ2013 ዓ.ም በ3700 ሄክታር መሬት ላይ ተዘርቶ የነበረ እህል ሳይበቅል ቀርቷል። ከ13800 ሄክታር በላይ የሚሆን መሬትም ሳይዘራበት ቀርቷል። በዚህ ምክንያት በአካባቢው ድርቅ እየተባባሰ ሄዶ በአንድ ዓመት ውስጥ 9046 ከብቶች ሞተዋል። ከአመት በፊት በሰባት ቀበሌዎች ውስጥ ይረዱ የነበሩ 13590 ሰዎች ቁጥርም ወደ 20 ቀበሌዎች አድጎ አሁን 54010 ሰዎች እርዳታ ተጠባቂ ሆነዋል። አቶ ኒኔም በሚኖሩበት ሀገር ከብቶች የሚበሉት አጥተው ሲሞቱ ማየት እጅግ ያሳዝናቸዋል።
ድሮ እንስሳት በቂንሳር ያገኛሉ። እንስሳት የሚሉበት ሰፊ መሬት አለ። ይህ እንደገና ሁሉ የሚባል ከግራር እና የሚወርቆ ፍራፍሬዎች አሉ። ከእንጨቶች ላይ ከብቶች ሲሉ ይበላሉ። በአሁኑ ጊዜ እንጨቶች ቀርቀሳም ሆነ አጆ ዶቶቲ የሚሰጡትን ዘሮች ከላይ ተራግፎ ከብት የሚበላ አንድን ነገር ወደ መሬት ጠብ የሚል ነገር የለም። ከብቶች የሚበሉት የለም። በአሁኑ ጊዜ ከብቶች ሲታሉ በጣም የሚያሳዝን ነው። ከብት ጠግቦ አይገባም። አንደኛ መሬት የለም ሄዶ የሚበለበት ከብቶች በራብ እያለቁ የሚበሉት ነገር የለም።
የአየር ንብረት ለውጡ ያስከተለው የምርት ማነስ ከሌሎች ሀገራዊ ሁኔታዎች ጋር ተደማምሮ በአካባቢው ማህበረሰብ ውስጥ ያደረሰውን የዋጋ ግሽበትም አቶ አበባየው እንዲህ ይገልጹታል።
አንደኛ በአካባቢው በዋነኛነት የሚመረተው እንግዲህ ቀደም ብዬ እንደተናገርኩት በቆሎ ነበረ። ባለፈው አመት የበቆሎ ዋጋ ከነበረው ዘንድሮ በኦልሞስት ወደ እጥፍ የሚባል አካባቢ ጨምሯል። ባለፈው አመት ማክሲመም ወደ 1000 ብር ነው በኩንታል አካባቢ። አሁን ምናልባት በዘንድሮ አመት በተለይ የበቆሎ ምርት አካባቢ ከመጥፋቱና ከመቀነሱ ጋር በተያያዘ ከ2000 እስከ 2500 አካባቢ በኩንታል ደርሷል።
የዝዋይ፣ ላንጋኖ፣ አብያታና ሻላ ሀይቆችን እንዲሁም በርካታ የዱር እንስሳትና እጽዋትን ጨምሮ ከፍተኛ የብዝሃ ህይወት ክምችት ባለበት መካከለኛው ስምጥ ሸለቆ የህዝብ ብዛት ቁጥር መጨመርና ያንን ተከትሎ የሚመጡ የእርሻ መስፋፋቶች ምክንያት እየተራቆተ መሄዱ ለአየር ንብረት ለውጡ ከፍተኛ አስተዋጽኦ ቢያደርግም አቶ አበባየው ባለም አቀፍ ደረጃ የካርበን ዳይኦክሳይድ ልቀት እያስከተለ ያለው የከባቢ ሙቀት መጨመርም የራሱ አስተዋጽኦ አለው ይላሉ።
ዓለም አቀፍ ደረጃ ያሉ የተለያዩ ግሎባል ዋርሚንግ ወይም ለዓለም ሙቀት አስተዋጽኦ የሚያደርጉ ለአየር ንብረት ለውጥ የሚያደርጉ ተጽዕኖች አስተዋጽኦ ያደርጋሉ። በሀገር አቀፍ ደረጃ የተለያዩ ቦታዎች የሚደረጉ እንደዚሁ ተፈጥሯዊ መናመን ለዚህም አካባቢ አስተዋጽኦ ያደርጋሉ። እዚህም አካባቢ ያለው ሁኔታ ለዚሁ አካባቢ አስተዋጽኦ ያደርጋል።
አቶ አበባየው የአየር ንብረት ለውጥ በመካከለኛው ስምጥ ሸለቆም ሆነ በቀሪው የኢትዮጵያ አካባቢዎች እያደረሰ ያለውን ተጽዕኖ ለመከላከል የአየር ንብረት ለውጥ አይበገሬ የሆነ ማህበረሰብ መፍጠር እንደሚያስፈልግ ያሰምሩበታል። የቀሩ የተፈጥሮ ሀብቶችን ለመጠበቅና የተራቆቱትን መልሶ ለማልማትም መንግስታዊ ያልሆኑ ድርጅቶች እንዲሁም ማህበረሰቡ በተፈጥሮ ሀብት ጥበቃ ስራ ላይ ማተኮር እንዳለባቸውም መክረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ለምሽቱ በሶስተኛ ደረጃ ወደ መረጥነው መሰናዶ ደግሞ እንሻገር። ከወጣት የሳይክል ተወዳዳሪ ጋር ያስተዋውቀናል። ወጣቱ የድሬዳዋ ከተማ ነዋሪ ሲሆን አዲስ ቸኮል አነጋግሮታል።
ኪያ ጀማል የ12ኛ ክፍል ተማሪና የ18 ዓመት ወጣት ነው። በብስክሌት ስፖርት የድሬዳዋ ፖሊስ ክለብን በመቀላቀል ባለፈው ዓመት የኢትዮጵያ ሻምፒዮና ሲሆን ኢትዮጵያን በመወከልም በአፍሪካና ዓለም አቀፍ ውድድር መድረኮች መሳተፍ ጀምሯል። ለዚህ ጉዞ በዋናነት አባቱ ጀማል ሮጎራ ትልቅ አስተዋጽኦ እንዳበረከተለት ይናገራል።
ያ አባቴ ጀማል ሮጎራ ይባላል። የኢትዮጵያ 3 ጊዜ ብስክሌት ሻምፒዮናና እንዲሁም የ1980 እንደ አውሮፓውያን አቆጣጠር ኦሎምፒክ ተሳታፊ ነው። እንግዲህ ብዙ ታሪኮች አሉት አባቴ። በብስክሌት ከ10 አመታት በላይ አሳልፏል። ይሄም ደግሞ ብዙ ውጤቶችና ሜዳሊያዎችን አምጥቷል። ለሀገርም ብዙ አገሮች ላይ አልጄሪያ ኦል አፍሪካን ጌምስ ማለት ነው፣ በጣሊያን በራሽያ የተለያየ ሀገራት ላይ የብሔራዊ ቡድን ወክሎ በጥሩ ውጤት ብስክሌትን ሲጋልብ ቆይቷልና እኔም ደግሞ ወደዚህ ስፖርት የገባሁት የሱን ፈለጋ ይቼና ከህፃንነቴ ጀምሮ ሳይክል ይገዛልኝ ነበር ገና የሶስት አመት ልጅ ያለው እና ሳይክል እንድለምድ በጣም ትልቅ አስተዋጽኦ አድርጎልኛል። ከዛም የሱን ሜዳሊያዎች ቤት ያሉትን የክብር ማሊያዎች ያያየው ነበር ያደኩትና በዚህ ነው የብስክሌት ፍቅር ቀስ በቀስ ወደ ውስጤ እያደረ ልክ 10 አመት ሲሆነኝ ነው ብስክሌት ለመጀመር የተገደድኩት ማለት ነው። መጀመሪያ ብስክሌት ውድድሪን ያረኩት ያው 10 አመት ላይ ነው እና 10 አመት ላይ ደግሞ ፊኒሽ ከባድ ነበር። የመጀመሪያው ውድድሪ በጣም ፈታኝ ነበር። ውጤት ለማምጣት አዳጋች ሁኔታ ላይ ነበርኩኝ። ውጤት አላገኘውም። ውጤቱን ደም ባልታወስ 15ኛ ይመስለኛል ወጣው። ግን ያው ከዛ ቀስ በቀስ ለመመድ እየሰራው ከሚበልጡኝ ልጆች ጋር አንድ ላይ እየሰራው ከኛ በላይ የነበሩ አሰልጣኞቻችን ጋር አንድ ላይ እየሰራን እያሻሻልኩ የመጣሁበት ውጤት አለ። ይሄ የገባሁት ከሁለት አመት በፊት ነው። በድሬዳዋ ፖሊስ ሳይክል ክለብ ውስጥ ብስክሌት ክለብ ውስጥ የታቀፍኩትኝ ሁለት አመት ሆኖኛል አሁን። እና የመጀመሪያው ውጤቴ እንደ ሀገር አቀፍ ድሬዳዋ ነው ያመጣሁት። አሜሪካ ውጤት ነው የሚባለው በ2013 ነው። ይሄ ማለት ባለፈው አመት ነው። አዳማ ላይ በተደረገው የብሔራዊ ቡድን ማጣሪያ ለአፍሪካ ሻምፒዮን ማጣሪያ ማለት ብሔራዊ ቡድን ለመመረጥ እዛ ላይ ሁለት ውድድሮችን አድርገን ነበር። አንደኛው የግል ሰዓት ሙከራ ነው። አንደኛው ደግሞ የጎዳና ውድድር ነው። የመጀመሪያውን የግል ሰዓቱን ሁለተኛ ነበር የወጣሁት። ከዛ በመቀጠል ያለው ደግሞ አንደኛ ነበር የወጣሁትና ያ ነው የመጀመሪያው ትልቁ ውጤቴ ለኔ አገር አቀፍ በሆነ ውድድር ላይ።
ኪያ ይህን ሀገር አቀፍ ስኬቱን ተከትሎ ባለፈው አመት ለመጀመሪያ ጊዜ በአፍሪካ መድረክ ኢትዮጵያን የሚወክልበት እድል አግኝቷል።
ከዛ ያው በዛ ውጤት መሰረት ተመርጠን ከድሬዳዋ ሶስት ልጆች የቡድን ያጋሮች አሉ። ሁለት ሌላ አሚር ጃፈርና ዘሪውን የሚባሉ እና ከነሱ ጋር ነበር ግብጽ ኤር ነው። ግብጽም ሄደና አሪፍ ቆይታ ነበር። የመጀመሪያ የብሔራዊ ቡድን ተሳትፎ ነበር። እዛም ጥሩ ውጤት ነበር። 12ኛ እና 20ኛ ነበር የወጣሁትኝ። እግዚአብሔር ይመስገን አሪፍ ነበር። ብዙ የተማርኩበት ነው። ብዙ ልምድ የቀሰምኩበት ውድድር ነበር። ከዛ ከተመለስን በኋላ ደግሞ የኢትዮጵያ ሻምፒዮና ውድድር ነበር ሞጆ ላይ ሰኔ አካባቢ 2013 እና እዛ ላይም የግል ሰዓት ሙከራውን አንደኛ ነው የወጣሁት።
ከወር በፊት ደግሞ በቤልጂየም በተካሄደው የዓለም ሻምፒዮና ተሳታፊ ሆኖ እንደጀማሪ ጥሩ ውጤት እንዳመጣ ይናገራል።
አዎ ከአንድ ወር በፊት ነው የዓለም ብስክሌት ሻምፒዮና በቤልጂየም ተካሂዶ ነበርና ለዛ ውድድር በኢትዮጵያ ሻምፒዮና ላይ አስመዘገብኩትና ያው በዚህ አመት አገር አቀፍ ውድድር ሁለቱን ያደረግነው በሁለቱም ማመርቂ ውጤት አምጥቼ ስለነበረ በዛ ነበረ ተመርጬ እዛ ላይ ልሳተፍ የቻልኩትኝ። በወቅቱ የቤተሰብ ድጋፍ በጣም ከፍተኛ ነበር። የአየር ቲኬት ሸፍኖልኝ ነበር የሄድኩት። እዛ ከገባው በኋላ ግን የዓለም ብስክሌት ፌዴሬሽንና የኢትዮጵያ ብስክሌት ፌዴሬሽን የሆቴልና የምግቡን ችለውኛል። ሌላም ሁለት ተጫዋቾች ነበር እዛ ላይ ተሳተፍ ነው በ19 በታችና 23 አመት በታች ኢትዮጵያን የወከልነው ሁለታችን ነበርን። እና በጣም ሀሪፍ ጨዋታ ነበር። እሱም ትልቅ ልምድ ያገኘውበት ነው። ከአለም ኮኮቦች ጋር ነበር የተወዳደር ነው። በጣም ሀሪፍ ነበር። ትልቅ ኤክስፒሪየንስ ነው ለኔ። ያው የመጀመሪያው ውጤት የግል ሰዓት ሙከራ ነው። የግል ሰዓት ሙከራው ላይ ከአለም 69ኛ ነው የወጣሁት። ከአፍሪካ የሰዓቱ አንደኛ ነው ሲታይ ከነበርነው ሞሮኮ፣ አልጄሪያ፣ ሳውዝ አፍሪካ፣ ኢትዮጵያና ሩዋንዳ ነበርን። ያው እኛ ሁለት ብንሆንም የተቀሩት አራት ያሰለፈም አለ እንደ ያላቸው የብር አቅም ነው። ሶስትም ያሰለፉ ሀገራቶች ነበሩ። ከዛ አንጻር አንደኛ ነበር የኔ ሰዓት እና ደስ የሚል ነው። ሁለተኛው ውድድር ላይ ደግሞ የጎዳና ውድድር 87ኛ ነው የወጣሁት። መጀመሪያ ውድድሩ ሲጀመር የመውደቅ አደጋ አጋጥሞኝ ነበር። ተነስቼ ያው ውድድሩን ለመጨረስ ጥረት አድርግቻለሁ። 174 ተጫዋች ነበርን በአጠቃላይ ውድድሩ ላይ የገባ ነው ከተለያየ ዓለም እና የሁለተኛው ውድድር ላይ ደግሞ ከአፍሪካ 3ኛ ነው ውጤቴ እና ደስ ይላል።
ኪያ ስለ ወደፊት ህልሙ ይናገራል።
ያው እግዚአብሔር ከፈቀደ የፕሮፌሽናል ህልም አለኝ። ከልጅነቴ ጀምሮ የነበረኝ ህልም ነው እና አሁን መንገዱ ተጀምሯል ብዬ ነው የማምነው። ይሄ የመጀመሪያ ስቴፕ ብዬ አምናለሁ እና ከዚህ በይበልጥ ጠንክሬ ሰርቼ ከማገኛቸው እድሎች ላይ በደንብ ተሳትፎውን ያጠናክሬ የተለያየ ጥሩ ውጤት ለሀገሬም ጥሩ ውጤት ይዤ እንደምመለስና የፕሮፌሽናል ህይወት የማሳካት አላማ ነው ያለኝ። ያ ነው ትልቁ ግቤ እየሰራሁትም ያለሁት ለዛ ነው። ሌላው ትልቁ ነገር ደግሞ የሀገሬን ባንዲራ በትላልቅ መድረክ ላይ እንግዲህ ዓለም ሻምፒዮን በየአመቱ የሚደረግ ውድድር ነው። ከዚህ በላይ እንግዲህ ጠንክሬ ሰርቼ አንድ ቀን ወርቁን ሜዳ ላይ የማምጣት ህልም አለኝ።
ኪያ ጀማል በብስክሌት ውድድር የንስኬት ሲያስመዘግብ ትምህርቱን ግን ችላ እንዳላለ ነው የሚናገረው።
ትምህርት ያው ከታች ጀምሮ የደረጃ ተማሪ ነኝ። ያው በትምህርቴ ቤተሰብ በጣም ነው የሚያግዘኝ ከአንድ እስከ 3 ማለት ነው። እና አሁን 10ኛ ክፍል ማትሪክ ፈተና አልነበረም በእኛ ጊዜ ቀርቶ ነበርና እዛ ላይ ውጤቴ አንደኛ ነበር የወጣሁት። ከዛ የፎርዝ ኳርተር ደግሞ ሁለተኛ፣ ሶስተኛ እንደዛ ነው ውጤቴ።
በብስክሌት ህይወቱ ፈርቀቀደደለት አባቱ ባሻገር ወላጅናቱም ውድድር ቦታ ድረስ አብረው በመሄድ ያበረታቱት እንደነበር ኪያ ይናገራል። ለዚህ ስኬቱ ግን የብዙዎች እጅ አለበት ባይ ነው።
እናትና አባቴ ትልቁን ድርሻ ያላቸው ይህን ስፖርት ከመጀመሪያው አንስቶ እንደወደውና ገብቼ ውጤታማ እንደሆነ ያደረጉኝ እነሱ ናቸው። እና በጣም ነው የማመሰግነው እናትና አባቴን፣ ወዳቸዋለሁ፣ አክብራቸዋለሁ ላሉ በዚህ አጋጣሚ ቃል የለኝም ለእነሱ ያለኝ ቦታ። እና ሌላው የድሬዳዋን ህዝብ በጠቅላላ ያለ በጣም ላመሰግን ፈልጋለሁ። ከጎኔ ሆኖ አንድ ላይ ሲጨናነቅ ነበርና በኦንላይንም ውድድሩን እያየ ሲደግፍ ነበረ። በጣም አመሰግናለሁ። የኢትዮጵያ ህዝብ አጠቃላይ በጣም ነው የማመሰግነው። የኢትዮጵያ ብስክሌት ፌዴሬሽንም ላደረገልኝ ድጋፍ አመሰግናለሁ። ጓደኞቼ፣ ቡድን አጋሮቼ፣ አሰልጣኞቼ ሁላችሁንም በጣም ከልብ አመሰግናለሁ። እንዲሁም የድሬዳዋ ፖሊስ ክለብ አመራሮችን በጣም ላመሰግን ፈልጋለሁ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ ያመሰገነን የእሁድ ምሽት መሰናዳችንን እዚህ ላይ ፈጸምን። በነገው ምሽት በመደበኛው መርሃ ግብር እንገናኝ እያለን የምንሰናበታችሁ ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ ነው። በጀመርነው ሙዚቃ እንሰናበታለን። ደህና ደሩ።